ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 21 2015 ዓ.ም ምረ ዝግጅታችን ጀመረ።
መረጃ ላይ የሚጣል አላስፈላጊ ገደብ የሐሰተኛ መረጃ ስርጭትን እንደሚያባብስ ተገለጸ።
ቢሮክራሲውን በጣም ያራዝሙብሻል። ኦር ደግሞ ካልሆነ ደግሞ አካለ ላይሰጥሽም ይችላል፣ ላይገኝም ይችላል። አንዳንዴ ደግሞ ማስፈራራት የሚመስልም ነገር ለምሳሌ ቆይ አሁን ይህን መረጃ በአሁኑ ይህን መንትር ዜና ካወጣኸው ኔክስት ታይም ላይ ከዚህ ከኛ ምንም መረጃ አታገኝም።
በመረጃ ላይ የሚጣል ገደብ በመገናኛ ብዙሃንና መረጃ የማግኘት መብት ላይ እያሳደረ ያለውን ተጽዕኖ አስመልክቶ ካነጋገርናቸው ባለሙያዎች መካከል አንዱ የሆነውን የሪፖርተር ጋዜጣ እንግሊዘኛ እትም ዋና አዘጋጅ ሳምሶን ብርሃኔን ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ኮቪድ ጊዜ ነበር፣ ቤት ውስጥ አብሮ ነበር የሚውሉት ልጆች እና ማህበራዊ ህይወት በጣም አናሳ የነበረበት ጊዜ ነበርና ስለዚህ ሲጫወቱ በዛ አጋጣሚ ከአንዴ ሁለት ሶስት ጊዜ ሀክድ ሆኑ ማለት ነው። ቤት ውስጥ ሆኑ አካውንታቸው ተወሰደባቸው የጌሙ እና እንደዚህ አይነት ተመሳሳይ ነገሮች ማየት ጀመርኩ እና እንዳስብ ያደረገኝ ነገር ለልጆቻችን ምንም አይመስለንም እንደዚህ ቴክኖሎጂ ስንሰጣቸው።
አሁን ደግሞ የሰማችኋት የህግ ባለሙያ የሆነችውን ዚነት ከማልን ነው። በህፃናትና በአዳጊዎች ሳይበር ደህንነት ላይ ወላጆች ምን ማድረግ አለባቸው በሚለው ሀሳብ ዙሪያ የባለሙያ ምክር ልታካፍለን አብራን ታመሻለች።
ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የዕለተ እሁድ ነሐሴ 21 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አምሽታችኋል። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። አንድ ነጭ ታጣቂ በጃክሰንቪል ፍሎሪዳ ጥቁሮች በብዛት በሚኖሩበት ስፍራ በሚገኝ ዶላር ጄኔራል የተባለ ሱቅ ውስጥ ሶስት ሰዎችን በጥይት ተኩሶ መግደሉ ተሰምተዋል። በትናንትናው ዕለት የደረሰውን ጥቃት የአካባቢው የፖሊስ ሹም ዘርን መሰረት ያደረገ ሲሉ ጠርተውታል። ጥቃት አድራሹ ራሱን እንዳጠፋም ተሰምተዋል። በተጠራ የጋዜጠኞች ማስገንዘቢያ ላይ ጥቃት አድራሹ ጥቁር ሕዝቦችን ይጠላ ሲሉ ቲኬ ዋተርስ የተባሉት የፖሊስ ሹም ተናግረዋል። ጥቃት አድራሹ የግዙፍ ቡድን አባል ስለመሆኑ ግን ምንም አይነት ማስረጃ እንደሌለም አክለዋል። ዋተርስ እንዳሉት ጥቃት ፈጻሚው በሀያዎቹ ዕድሜ ውስጥ የነበረ ሲሆን ለጥቃቱ የግሎክ የእጅ ሽጉጥና AR-15 ከፊል አውቶማቲክ ጠመንጃዎችን ተጠቅመዋል። አንደኛው መሳሪያ የናዚ ጀርመን መለያው የሆነው ስዋስቲካ ቅርጽ የታተመበት እንደሆነም አክለዋል። ከቶ የጽሑፍ መልእክት በመነሳት ታጣቂው ጥቃቱን የፈጸመው ሌላ ታጣቂ በቪዲዮ ጨዋታ ውድድር ላይ የሩምታ ተኩስ በመክፈት ሁለት ሰዎችን ከገደለ በኋላ ራሱን ያጠፋበት አምስተኛ ዓመት በመሆኑ እንደሆነ እንዲያምኑ እንዳደረጋቸውም ተናግረዋል። አሰናጆች ነጭ ባልሆኑ ሕዝቦች ላይ እየጨመረ የመጣውን በጥላቻ የተነሳሳ ጥቃት ዙሪያ ትኩረት ለመሳብ በሀገሪቱ ዋና ከተማ ዋሽንግተን ዲሲ ላይ ያካሄዱት የመታሰቢያ ጉዞ በተጠናቀቀ በሰዓታት ውስጥ ነው የአሁኑ ጥቃት የተሰማው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የአፍሪካ ህብረት የቡድን 20 አባል እንዲሆን በዛሬው ዕለት ጥሪ አቅርበዋል። በሚቀጥለው ወር በኒው ዴልሂ ከሚካሄደው የቡድኑ መሪዎች መዳረሻ በተሰማው ንግግራቸው የዓለም አቀፉ የአቅርቦት ሰንሰለት ችግሮችን ለመቅረፍም ሀገራቸውን እንደ መፍትሄነት አቅርበዋል። የ20 ግዙፍ ኢኮኖሚዎች ስሪት የሆነው ቡድን 19 ሀገሮችና የአውሮፓ ህብረትን በአባልነት ያቀፈ ሲሆን 85 በመቶውን ዓለም አቀፍ ጥቅል የሀገራት ምርት መጠንና ከዓለም ህዝብ መካከል ደግሞ ሁለት ሶስተኛውን ይሸፍናል። ይሁንና ከአህጉር አፍሪካ የህብረቱ ብቸኛ አባል ደቡብ አፍሪካ ናት። በታህሳስ ወር የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍሪካ ህብረት የቡድን 20 ሀገራትን ቡድን በቋሚ አባልነት እንዲቀላቀል እንደሚፈልጉ ተናግረዋል። በዛሬው ዕለት የአሁኑ የቡድን 20 አስተናጋጅ ሀገር መሪ ሞዲ ባለፈው ዓመት በአጠቃላይ $3 ትሪሊየን አጠቃላይ የሀገር ውስጥ ምርት የነበረው ፓንአፍሪካዊው ህብረት በቡድኑ አባልነት እንዲካተት ጥሪ አቅርበዋል። ቋሚ አባልነት በመስጠት ራዕይ ውስጥ ለአፍሪካ ህብረት ግብዣ አቅርበናል ሲሉ ሞዲ B20 የተሰኘው በቢዝነስ ፎረምና የመስከረም ወሩ ጉባኤ መዳረሻ መድረክ ላይ ተናግረዋል። መቀመጫውን በኢትዮጵያ ዋና ከተማ አዲስ አበባ ያደረገው የአፍሪካ ህብረት 55 አባላት ያሉ ሲሆን በወታደራዊ አስተዳደር ስር የሚገኙ 5 ሀገራቱን ግን በአሁኑ ጊዜ ከአባልነት አግደዋል። ሞዲ በተጨማሪ ህንድ የኮሮና ቫይረስ ወረርሽኝ በተከሰተበት ወቅት የተስተጓጎለውን ውጤታማና አስተማማኝ ዓለም አቀፍ የአቅርቦት ሰንሰለት ለመፍጠር ሀገራቸው መፍትሄ እንደሆነች ገልጸዋል። ኒውዴልሂ ከቻይና ጋር ለመወዳደር አምራችነቷን ለማጠናከር እየሰራች እንደሆነ ሲነገር ቆይተዋል። አድማጮቻችን፣ ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የምሽቱን ዜና ነው። አወዛጋቢ በሆነው የፉኩሺማ ፈሳሽ ምክንያት በጃፓን የንግድ ተቋማት ላይ ያነጣጠረ የስልክ ደወል ወጀብ ከደረሰ በኋላ ቤጂንግ በቻይና ያሉ የጃፓን ነዋሪዎችን ደህንነት እንድታረጋግጥ ቶኪዮ አሳስባለች። በተባበሩት መንግስታት ድርጅት የኒውክሌር ጥበቃ ድርጅት በተደገፈ መልኩ ጃፓን የታከመ ውሃ መልቀቋ ደህንነቱ የተጠበቀ ነው ብትልም፣ ቻይና ግን ድርጊቱን በመቃወምና ውቅያኖስ በካይ ናቸው በማለት ከጃፓን የሚገቡ የአሳ ተዋጽኦዎች ላይ እገዳ አድርጋለች። የጃፓን ቴፕኮ ተቋም የፉኩሺማ የኒውክሌር ማመንጫን ለማቀዝቀዝ የዋለውን ውሃ መልቀቅ ከጀመረበት ሐሙስ ዕለት ጀምሮ ከቻይና የሚደረጉ ጥሪዎች የጃፓን ንግድ ተቋማትን አጥለቅልቀዋል። በቶኪዮ ከሚገኝ ሙዚቃ አዳራሽ ጀምሮ በሰሜን ኢዊትስ ከሚገኝ የውሃ ማቆሪያ ተቋም ድረስ ያሉ የጃፓን ንግድ ድርጅቶችና ቡድኖች ከቻይናውያን የገፍ ስልክ ጥሪ ስለደረሳቸው መደበኛ ስራቸውን ለመስራት መቸገራቸውን ተናግረዋል። በእስያና ኦሺኒያ ጉዳዮች ላይ ከፍተኛ ዲፕሎማት የሆኑት ጃፓናዊው ሄሪኮ ናሙዛ በጥሪዎቹ ጉዳይ ማዘናቸውን ገልጸው በቶኪዮ የሚገኘው የቻይና ኤምባሲ ከፍተኛ ባለስልጣናት ሰላም እንዲሰፍን ጥሪ እንዲያደርጉ መናገራቸውን የጃፓን የውጭ ጉዳይ ሚኒስቴር ቅዳሜ መገባደጃ ላይ በሰጠው መግለጫ አስታውቀዋል። በስተመጨረሻም በዓለም አትሌቲክስ ቻምፒዮንሺፕ የወንዶች ማራቶን ውድድር በዩጋንዳዊው ቪክተር ኪፕላጋት አሸናፊነት ሲጠናቀቅ እስራኤልን የወከለው ማሩ ተፈሪ ሁለተኛ፣ ኢትዮጵያዊው ልዑል ገብረስላሴ ሶስተኛ በመውጣት ከአሸናፊዎች ተርታ ስማቸውን አስፍረዋል። የባለፈው ዓመት የጋራ ብልጽግና ሀገራት የማራቶን ውድድር ላይ አሸናፊ የነበረው የ23 ዓመቱ ኪፕላጋት እጅግ ሞቃታማ እንደነበረ በተነገረለት የአየር ሁኔታ ውስጥ ውድድሩን በሁለት ሰዓት ከ8 ደቂቃ ከ53 ሰከንዶች በማጠናቀቅ ታሪካዊ ድል አስመዝግበዋል። በሃንጋሪ ቡዳፔስት ከቀጠለው የዓለም አትሌቲክስ ቻምፒዮንሺፕ ሳንወጣ አሜሪካዊው የአጭር ርቀት ተወዳዳሪ ኖሃ ሌልስ የስፖርት አፍቃሪያንን ቀልብ ስበዋል። ኖሃ በሶስት ርቀቶች 3 የወርቅ ሜዳሊያዎችን ለሀገሩ አስገኝተዋል። በ100ና 200 ሜትሮች የተናጠሉ ውድድሮች ከተወዳዳሪዎቹ ልቆ በመውጣት አሸናፊ የሆነው ኖሃ በ400 ዱላ ቅብብል ድሉን በመድገም የሶስት ድርብርብ ወርቆች ባለቤት ሆኗል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 21 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
እንግዲህ በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው ዛሬም የተለያዩ ማህበራዊ ጉዳዮችን እያነሳን እንወያያለን። ባለሙያዎችን እንጋብዛለን። የተለያዩ ጠቃሚ መረጃዎችንም እናጋራችኋለን።
ቆንጆ ቆንጆ ሙዚቃዎች ማዘጋጀታችንንም እንዳትረሺ።
እንዴት ረሳለሁ ደሬ። እንደውም ዛሬ በተለያየ ዘመናዊ ስልት የተዜሙ ሀገረኛ ሙዚቃዎችን ነው መራርጠን ያዘጋጀ ነው። የኤሌክትሮኒክ፣ ሂፕሆፕ፣ ጃዝ፣ ሁሉም አይነት ሙዚቃ አለ።
እንዲህ አድማጮቻችንን በባዶ እንዳናጓጓቸው መሰናዶአችንን በአንደኛው ሙዚቃ ብንጀምር ይሻላል። የቱን እናስቀድም ሊሊ?
በሂፕሆፕ እንጀምርና ልጅ ሚካኤል አለው ማሲንቆ እያለ የሚጫወተውን ሙዚቃ የመጀመሪያው ምርጫችን እናድርግ። ይህ ሙዚቃ እንግዲህ በዩቲዩብ ላይ ከተለቀቀ 3 ወር ባልሞላ ጊዜ ውስጥ 5 ሚሊዮን በላይ ተመልካቾችን ያገኘ ዘፈን ነው። በሱ ዘና ብለን እንመለሳለን።
Me bala loy Who is he as it? Allo mesenko Allo begena Ate mesema Bien mesema Allo mesenko Allo begena Ate mesema Bien mesema Zilu vissema Allo kurate Zoda kitabat Yallo vatate Anu reuna pere አርጌ ሞላ ታዲያ የትሄደ ኩራት የውላ አሰራ ምን ኩራ እንግዲህ የሷለታ አዛዥ ነበር ጎባ
ደርቦ ከባቁታ ወይ ልቤ ልብ ማታ ጀግኑ ስንቱ ቦታ እሷ ላይ ዛሬ ዛሬ በስንት ሳልረታ
የታለች ልጅቱ የታለች እሷ ያቻት
ልጅ ሚካኤል አለው መሰንቆ አለው በገና አጥብቀ ስማ ይሄንን ዜማ ያለ ተጫወተው ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው ቅንብራችን እንለፍ።
በመረጃ ላይ የሚጣል አላስፈላጊ ገደብ።
የመንግስት ተቋማትና ባለስልጣናት ለብዙሃን መገናኛ መረጃ እንዳይሰጡ የሚደረገው ክልከላ ካለፉት ጥቂት አመታት ወዲህ እየጨመረ መምጣት በኢትዮጵያ መረጃ የማግኘትና የመናገር ነጻነት እያሽቆለቆለ እንዲሄድ ከፍተኛ ሚና እየተጫወተ እንደሆነ ያነጋገርናቸው ጋዜጠኞችና የሚዲያ ባለሙያዎች ነግረውናል።
በመረጃ ላይ የሚጣል አላስፈላጊ ገደብ የብዙሃን መገናኛ ባለሙያዎች ትክክለኛ መረጃን ለህብረተሰቡ የማድረስ ኃላፊነታቸውን እንዳይወጡ ከማከላከሉም በላይ ለሐሰተኛ መረጃ ስርጭትም የራሱን አስተዋጽኦ እንደሚያደርግ ባለሙያዎቹ ተናግረዋል። ከባለሙያዎቹ ጋር ያደረግሽውን ቆይታ አሰባስበሽ ያሰናዳሽው ዘገባ የመጀመሪያው መሰናዳዎችን ነው። ወደዚያው እንለፍ።
ጠቅላይ ሚኒስትር አብይ አህመድ በመጋቢት ወር 2010 ዓ.ም ተመረጠ ወደ ስልጣን ሲመጡ ከታዩ የሰብአዊ መብትና ዲሞክራሲ መሻሻሎች አንዱ የሚዲያ ነጻነት ነበር። ጋዜጠኞችን በማሰር ከአፍሪካ ቀዳሚ የሆነችው ሀገር ለመጀመሪያ ጊዜ የታሰሩ ጋዜጠኞች የሌሉባት ሀገር ከመሆኗ በተጨማሪ ጋዜጠኞች እንደልባቸው መረጃ የሚያገኙበት ጊዜም ሆኖ እንደነበር የሚዲያ ባለሙያዎች ያስታውሳሉ። በሪፖርተር ጋዜጣ የእንግሊዘኛው እትም ዋና አዘጋጅ የሆነው ሳምሶን ብርሃኔ በወቅቱ የነበረውን መረጃ የማግኘት ሂደት ሲያስታውስ
ከ2018 በፈረንጆች ማለት ነው በኋላ ለውጦች ነበሩ። በተለይ ጠቅላይ ሚኒስትር አብይ አህመድ እንደመጡ አካባቢ እስከምንገነቅ ድረስ ከዚህ በፊት ደርሰንባቸው ማናቃቸው ተቋማት ማለት በፍጹም በቃ ብርቅ የሚባል የብሔራዊ ባንክ አይነት ተቋማት ሳይቀር መረጃ ሲሰጡ እንደደነገጥ እስከሚገርመን እና ዲፓርትመንት ኃላፊዎች ጋር ሄደሽ ልክ መረጃ ስትይ በጣም ኦፕን ሆኑ። ሚኒስቴሮች ድሮ ያመናጭቁም ነበረ። መግለጫ ከተሰጠ በኋላ ያው ብታወሪያቸው ስትሞክሪ ያ ነገር ቀረ። በጣም ጥሩ ምልክቶች ነው።
ይህ የመገናኛ ብዙሃን ነጻነትና መረጃ የማግኘት መብት ግን ከስድስት ወር በላይ አልዘለቀም ይላል ሳምሶን። እንዲያውም በብዙ ጥረትና ልፋት የሚገኝ መረጃን ለህዝብ ማድረስ በሌላ ጊዜ መረጃ ከመጠየቅና ከማግኘት ሊያሳግድ የሚችልበት ደረጃ መድረሱንም ያስረዳል።
የሆነ ቦታ ልክ ሄደሽ እንዲህ ይፈልጋለሁ ምናምን ልክ ስትይ ወይ ቢሮክራሲውን በጣም ያራዝሙብሻል ኦር ደግሞ ካልሆነ ደግሞ በቃለ ላይሰጥሽም ይችላል ላይገኝም ይችላል። አንዳንዴ ደግሞ ማስፈራራት የሚመስልም ነገር ለምሳሌ ቆይ አሁን ይህን መረጃ በአሁኑ ይህን መንትር ዜና ካወጣኸው ኔክስት ታይም ላይ ከዚህ ከኛ ምንም መረጃ አታገኝም ማለት ያለች ሀገር የሚመስል ነገር ማለት መረጃ መስጠት ግዴታው እንደሆነ መንግስት ባለስልጣናትም ሆኑ እንዲሁ እስከ መርሳት ድረስ እና አንዳንዴም በቃ ቂም መያዝ ምሳሌ አንቺ የሆነ ጥሩ የሆነ ዜና ይዘሽ ሰርተሽ ምናልባት ያንን መስሪያ ቤት ወይ ያንን ባለስልጣን ላያስተንት ይችላል። ያንን ልክ ሲያዩ ያዩና እናንተ ሁሌ እዚህ ላይ ነው ፎከስ የምታደርጉት፣ ስለዚህ ለእናንተኛ መረጃ እንሰጥካል እና አንዳንዴ መግለጫ ላይ ራሱ ትጠሪ ትችያለሽ ከል የሚባል ተቋም አስቸግራቸዋል ማለት ትባይ ራሱ ደስ ይቻላል። እነዚህ አይነት ትሬንዶች ደስ የማይሉ ትሬንዶች ላይ የጨመረ መምጣት ይጀምራል።
መረጃን በተሟላ መልኩ አጣርተውና አሟልተው ትክክለኛ ዘገባዎችን ለህዝብ እንዲያደርሱ ኃላፊነት የተጣለባቸው መገናኛ ብዙሃን በፖለቲካ ጉዳዮችም ይሁን በሌሎች የኢኮኖሚና ማህበራዊ ጉዳዮች ከህዝብ የሚደርሳቸውን ጥቆማዎችና ቅሬታዎች ይዘው ከመንግስት ኃላፊዎች፣ የህዝብ ግንኙነት ባለስልጣናት ወይም ሌሎች የሚመለከታቸው አካላት ምላሽ ለማግኘት ጥረት በሚያደርጉበት ወቅት አብዛኛውን ጊዜ ምላሻቸው አሉታዊ የሆነ መምጣቱን ጋዜጠኞች ይገልጻሉ። ክልከላው ስልክ ካለማንሳት ጀምሮ ድጋሚ ተመሳሳይ ጥያቄ እንዳይቀርብላቸው እስከ ማስፈራራት ሊደርስ እንደሚችልም ያብራራሉ። የመንግስት ባለስልጣናት በራቸውን ለጋዜጠኞች ዝግ ማድረጋቸው በጋዜጠኞች ስራ ላይ እየደቀነ ያለውን ፈተና ሳምሶን እንዲህ ይገልጻዋል።
እንደፈለግነው ህዝብን ኢንፎርም ለማድረግ አልቻለም። ብዙ ሊዶች ዲስኮቻችን ላይ ያሉ ማቴሪያላይዝ ሊያደርጉ ያልቻሉ ምክንያቱም መረጃ በመከልከላችን ድሮፕ እናደርጋቸዋለን። እነዚህም ስቶሪዎች ለህዝብ አናደርስም ማለት አይደለም፣ ግን አንድ ትልቁ ችግር ምንድን ነው? ያው ሙሉ ኢንፎርሜሽን መስጠት አለች። ኮምፕሊት የሆነ ኢንፎርሜሽን ሀፍ ትሩዝ መጥፎ ይዟል። ስለዚህ ያ ነገር እንደፈለግ ነው ህዝቡን ሰርቭ እንዳናደርግ ከልክሎናል። ሌላ ደግሞ ቀስ በቀስ ደግሞ ምን አመጣ መሰለሽ፣ ዴስክ ጆርናሊዝምን በጣም ኢንካሬጅ አደረገ። አሁን ጋዜጠኝነት የሚባለው ነገር ራሱ ችግር ውስጥ ነው ያለ። መረጃ የመከልከሉ የበዛ ሲመጣ የሆነ መግለጫ ይወጣል፣ ያንን መግለጫ ምንም ባሉ አታይደር ማታ
መረጃ የማግኘት ችግር የጋዜጠኞች ስራን አዳጋች ከማድረጉ በተጨማሪ ህብረተሰቡንም አደጋ ላይ መጣሉን ባለሙያዎቹ ይገልጻሉ። በኢትዮጵያ የሚሰራጩ ሐሰተኛ መረጃዎችን የሚያጣራ ተቋም ሆነው ኢትዮጵያ ቼክ መስራች ኤልያስ መሰረት እንደሚለው የመንግስት ባለስልጣናት መረጃ በመከልከል ትክክለኛ መረጃ ለህዝብ እንዳይደርስ ማድረጋቸው ህብረተሰቡን ለግምታዊ አሉባልታዎችና ያልተጣሩ መረጃዎች ስርጭት እየዳረገው እንደሆነ ይገልጻል።
መንግስት በራሱ ሐሰተኛ መረጃ ስርጭት ከፍተኛ ስጋት እያደረገ ያለው የመረጃ እጥረት ነው። እንደምታውቀው ኢትዮጵያ ውስጥ መረጃ ለማግኘት እጅግ በጣም አስቸጋሪ ነው። አንዳንድ የመንግስት አካላት መረጃ ለማግኘት ሲጠየቁ ውለታ የዋሉ ሲመስላቸው ድረስ ከፍተኛ የሆነ ትንቅንቅ ነው መረጃ ለማግኘት እና ይህኛውም ለሐሰተኛ መረጃ ስርጭት በር እየከፈተ ስለሆነ የመንግስት አካላት በሯቸውን ክፍት ማድረግ ትልቅ ኃላፊነት አለባቸው።
ማንኛውም ሰው መረጃን የመፈለግ የመቀበልና የማሰራጨት መብት እንዳለው ኢትዮጵያ ፈርማ የተቀበለቻቸው ዓለም አቀፍ የሰብአዊ መብቶች ህግጋት ይደነግጋሉ። መረጃ የማግኘት መብት ሐሳብን በነጻነት የመግለጽ መብት አካል መሆኑንም ያስቀምጣሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ክፍል መምህር የሆኑት ዶክተር አርካ አቦታ እንደሚሉት መንግስት መረጃን በማፈን ጋዜጠኞች ስራቸውን እንዳይሰሩ ማድረጉ ህግን የሚቃረን ከመሆኑም በተጨማሪ በመንግስትና በጋዜጠኞች መካከል እየጨመረ እየሄደ ላለው ቅራኔም መንስኤ ሆኗል።
መንግስት መረጃን ለጋዜጠኛ ባልሰጠ ቁጥር ጋዜጠኛ ወደ መንገድ ይወጣል፣ ወደ ጋተርነት ይለወጣል። ያልሆነ መረጃ ይዞ በዛ መረጃ ላይ ቤዝድ ኦን ኒውስ ይጽፋል። ከዚህ ሬድ ላይን ተሻግራል ተብሎ እንደገና ይከሰሳል። ከዚህ ሁሉ ምንድን ነው መንግስት ለጋዜጠኞች ይሄ የመንግስት ባለስልጣኖች ለጋዜጠኞች አክሰስ መፍጠር አለባቸው፣ በር መዝጋት የለባቸውም። ፒያሮችን ቢሆን የመንግስት ጌት ኪፐርስ መሆን የለባቸውም። እንደዛማ ከሆኑ ምንድን ነው ተመልሰሽ ወደ ሌላ ፍለጋ ነው የምትሄጂው፣ ወደ ሌላ ነው የምትሄጂው። ስትሄጂ ትክክለኛ የሆነ ዳታ ታገኛለሽ። ያንን በደንብ ጠንቃቃና ጎበዝ ልምድ ያለሽ ብዙ ያነበብሽ ያጠናሽ የተማርሽ ጋዜጠኛ ካልሆንሽ እውነት ይመስልሽ እነድን ስፊት ትችያለሽ። ከጻፍሽ ቀይ መስመር ተሻግረሻል ተብለሽ ወንጀለኛ ነው የምትሆኚው። ዘርፎር ይህ ለዚህ ሁሉ ኮዝም ያነው ምንድን ነው መረጃ መንግስት መስጠት አለበት።
ባለፉት 5 ዓመታት በኢትዮጵያ የፕሬስ ነጻነት ተገኙ የተባሉ መሻሻሎች ዳግም አሽቆልቁለው ጋዜጠኞች ከህግ አግባብ ውጪ ታፍነው የሚታሰሩበት፣ የመገናኛ ብዙሃን ተቋማት ያለ ፍርድ ቤት ብርበራ የሚካሄድባቸውና በአጠቃላይ የፕሬስ ምህዳሩ የጠበበበት መሆኑን ዓለም አቀፍ የሰብአዊ ተቋማት ሪፖርቶች ያመለክታሉ። መንግስት በመረጃዎች ላይ የሚጥለው ገደብ ጋዜጠኞች በሙያቸው ከሚገጥሟቸው ተግዳሮቶች አንዱ መሆኑን የሚያመለክቱት ባለሙያዎቹ አማራጭ የመረጃ ምንጭ ተደርጓል ተደርገው በሚወሰዱት ማህበራዊ ሚዲያዎች የሐሰተኛ መረጃዎች ከጊዜ ወደ ጊዜ እየበዙና እየረቀቁ እንዲሄዱም አስተዋጽኦ እያደረገ መሆኑን አስምረውበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ እናንተ ጋር የሚደርሰውን የመስታወት መሰናዳዎችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የህፃናት የሳይበር ደህንነት ሞጋችና ደራሲ የሆነች ባለሙያ ያስተዋውቀናል። የምሽቱ እንግዳችን ዚነት ከማል ትባላለች። ከ9 አመታት በፊት ወደ ዩናይትድ ስቴትስ የመጣችው ዚነት ከማል ሞያዋን ከህግ ወደ ሳይበር ደህንነት በመቀየር ከጆርጂያ ቴክ ዩኒቨርሲቲ ሁለተኛ ዲግሪዋን ይዛለች።
ትክክል ብለሻል ሊሊ። እንግዲህ ዚነት ባለፉት አመታት በማንነትና በሳይበር ደህንነት ላይ ያተኮሩ 3 የህፃናት መጻሕፍትን አዘጋጅታ አሳትማለች። በእንግሊዝኛ የተዘጋጁ 2 ቀደምት መጻሕፍቷ ደግሞ ወደ ስፓኒሽ ቋንቋ ተተርጉመዋል።
ይህ ብቻ አይደለም፣ ዚነት በቅርቡ በቴዲክስ ሚኒሶታ ላይ ተጋብዛ በህፃናትና በአዳጊዎች የሳይበር ደህንነት ዙሪያ ወላጆች ምን ማድረግ አለባቸው በሚል ርዕስ ላይ ንግግር አድርጋ ነበር። እንግዲህ ባልደረባችን ኤደን ገረመው በዚህ መድረክ ላይ ባነሳችው ሀሳብና አጠቃላይ ስራዋ ዙሪያ አነጋግራታለች። ወደዛው እንለፍ።
ዚነት በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንሽ፣ እንግዳችን ስለሆንሽ በጣም አመሰግናለሁ። እስኪ ሙሉ ስምሽን ያለሽበትን ሙያና ማንነትሽን አስታውቂልኝ።
እኔም በጣም አመሰግናለሁ ስለጋበዛችሁኝ። ስሜ ዚነት ከማል ይባላል። የአራት ልጆች እናት ነኝ። ሚኒሶታ ነው የምኖረው። ከኢትዮጵያ ወደ አሜሪካ ከመጣሁኝ 10 ዓመት ሆኖኛል እና በፊት በህግ ባለሙያነት ነበር ሳገለግል የነበረው ኢትዮጵያ እያለሁ። እዚህ ስመጣ ጨቀየሬ ሁሉንም ነገር ቴክኖሎጂ፣ እንዲሁም ደግሞ አሁን በሳይበር ደህንነት ሙያ ውስጥ 500 ፎርቹን የሆነ ኩባንያ ውስጥ አሜሪካ ውስጥ ነው የምሰራው እና የህፃናት ደግሞ ከኮቪድ ወዲህ ደግሞ የህፃናቶች መጽሐፍ ጸሐፊ ነኝ፣ ደራሲ ነኝ። 3 መጽሐፎች አሉ እስካሁን ድረስ ከ2021 ከ2021 እስካሁን እስከዚህኛው ዓመት ድረስ ማለት ነው። አዳዲስ መጽሐፎች 3 መጽሐፎችን ፐብሊሽ አድርግ ያለው ወይም ማሳተም ያለው ያ ባጭሩ ይህን ይመስላል።
እሺ ዚነት በጣም ነው የማመሰግነው። እንግዲህ እንደገለጽሽው የህፃናት መጽሐፍት ደራሲ ነሽ፣ የአራት ልጆች እናት ነሽ፣ እንዲሁም ደግሞ ሳይበር ሴኪሪቲ ወይም ደግሞ የሳይበር ደህንነትን ባለሙያ ነሽ እና ሁሉንም የቻልነውን ያክል እንግዲህ ነካ ነካ እናደርጋለን እናወራለን። ግን እነዚህን 3 ነገሮች አጣጥሞ በአዲስ ሀገር መኖር እንዴት ነበረ? የመጀመሪያ ተሞክሮች ምን ይመስል?
አዎ አመሰግናለሁ። እንግዲህ ከባድ ነው ያው ወላጅ ሆኖና ልጅ እያሳደጉና ትምህርት መማር ትምህርት ቤት ተመልሻለሁኝ እና 9 ዓመት በትምህርት ላይ ነበር ያሳለፍኩት ማለት እችላለሁ። ከአሶሺየት ዲግሪ አንስቶ ባችለር፣ እንደገና ቅርብ ጊዜ ደግሞ ሜይ ላይ አሁን ማስተርስ ዲግሪን ከጆርጂያ ኢንስቲትዩት ኦፍ ቴክኖሎጂ ወስጃለሁ እና ከልጅ ጋራ እኔ ስመጣ አንድ ልጅ ነበረ ስንመጣ የነበረው 2013 ላይ 2013 ላይ ማለት ነው። እና አሁን ደግሞ 4 ልጆች ነው ያሉኝ ከ13 ዓመት 10፣ 8 እና 3 ዓመት ከግማሽ እና ብዙ ነገሮችን ማጣጣም ወይም ደግሞ አብሮ ማስኬድን ይጠይቃል። ከዛ አንጻር ግን ያው ማድረግ ይቻላል። እንግዲህ እኔ ማድረግ ከቻልኩኝ ማንም ሰው ማድረግ ይችላል። ዋናው ነገር የጀመርኩትን ነገር እንዴት ማስፈረስ እችላለሁ የሚለውን ማሰብ፣ እንደገና ደግሞ ያለንን አካባቢያችን ላይ ያሉትን ሄልፖች በሙሉ መጠቀም፣ አንድም ሰው ቢሆን እንዴት አድርገን ሌላ ሰው ስፖርት ላይ ወይም ደግሞ እገዛ ላይ አድርገን እገዛን ተጠቅመን ማሳደግ። ልጅ ማሳደግ በጣም ከባድ ነው አሜሪካ ውስጥ፣ ሁሉም ሰው ያውቀዋል። ብዙ እርዳታ የለም። ከዛ አንጻር ያለኝን አካባቢ ላይ ያለኝን ሁሉ ሰፖርት ሲስተም ወይም ደግሞ እርዳታ በመጠቀም ልጆቹንም እያሳደግኩኝ እንደገና ደግሞ ትምህርቴን በመማር ወደ እንግዲህ ስራውን ወደ የስራውን ዓለም ወይም ካሪየርን እንደገና ለማሳደግ ችያለሁ ማለት ነው።
የመጀመሪያ መጽሐፍሽ እንግዲህ ፕራውድ ኢን ሄር ሂጃብ ይሰኛል እና ብዙ የተለመደ አይደለም። እዚህ ሀገር የሚኖር ሰው ያውቀዋል። ብዙ ጊዜ የምናገኛቸው መጽሐፎች የተለያዩ ሀገር ዜጎችን ቢኖሩበት ግን የበለጠውን ነጮች የሚበዙበት መጽሐፍቶቹ ላይ እኛን የሚመስል ሰው ጥቁር ስደተኛን የሚመስል በተለይ ደግሞ ሙስሊም የሚመስል አይደለም እና እንዴት ነበር መነሻ የሆነሽ? መጽሐፉም ለመጽሐፍ መነሻ የሆነሽ ነገር ምንድን ነው?
መጀመሪያ የጻፍኩት እንዳልሽው ፕራውድ ኢን ሄር ሂጃብን ነበረ። ያኔ ምንም መጽሐፍ ያልነበርኩኝም ማለት የመጽሐፍ እንዲሁ የቤት ስራ ከመስራት ምናምን ውጪ እንዲህ ጸሐፊ ስራዬ ምናምን አልነበረም። ግን ልጆቼ ብዙ ጥያቄ ጠይቁኝ ነበረ በፊትም ማለት ነው እንደመጣን ይህን ልጅ የሆነ 13 ዓመት ልጄ ኪንደርጋርተን ምናምን ሲሄድ አንደኛ ክፍል ሲማር አመታቶች የተጠራቀሙ ጥያቄዎች እናታቸውን የሚጠይቁ ጥያቄ ለምሳሌ፣ ምክንያቱም መጽሐፍ ውስጥ ስለ ጸጉር አይነት ምናምንም ዲስከስ ይደረጋል መጽሐፉ ላይ እና የኔ ጸጉር ለምን ጥቁር ሆኖ ከርዳዳ ሆነ፣ የጓደኛዬ ደግሞ እንደዚህ ሆነ ምናምን የህፃንነት ጥያቄ የለም እንደዚያ ይጠይቀኝ ነበር እና ሁላችንም የተለያየነን፣ ያንተም እንደዚህ ነው፣ የጓደኛህን ይህን አይነት ጸጉር አንተ የለም፣ እሱም ደግሞ ያንተ አይነት የለው። ምክንያቱም ሁላችንም ስንፈጠር የተለያየን ሆነን የተፈጠር ነው፣ ግን ሁላችንም የራሳችን ውበት አለን የሚለውን ነገር ከማድረግ የመጣ ነው። ከዛ በተጨማሪ ደግሞ ሴቶች ልጆቼ ደግሞ ትምህርት ቤት ሲሄዱ እንዲህ ለመለማመድ ሄድስካፍ ሂጃብ ሲያረጉ ጥያቄዎች ለምሳሌ ይጠይቃሉ። ለምን ትለብሻለሽ ምናምን ሲሉ ኤክስፕሌን ማድረግ ወይ እነሱ ላያችን ትችላሉ። ምክንያቱም ቤት ውስጥ እኛን ሲያዩ እኔን አያታቸውን ወይ የሆነ ሰው ሲያዩ ለራሳቸው ቤተሰቤ ስለሚያደርገው ነው ብለው መልስ ይሰጣሉ። ግን ሌላ ሰው ሲጠይቃቸው ሜይ ቢ ላይችሉ ይችላሉ እና በራሳቸው እንዲኮሩ በእምነታቸው፣ በባህላቸው፣ በሚያረጉት ነገር፣ በማንነታቸው በቃ ራሳቸውን ፕራውድ እንዲሆኑ እና ሌላው አላማው ደግሞ ሌሎችን ሰዎች የማያውቁ ሰዎችን ለምንድን ነው የሚለብሱት የሚለው ምክንያቱም ብዙ ጊዜ ሰው ካለማወቅ ነው ስቴሪዮታይፑ ምኑ ሚዲያ ላይ የሚነገረውን ነገሮች ነው የምንቀበለው ብዙ ጊዜ እና ያንን ነገር በተለይ ደግሞ በልጅ አእምሮ ደግሞ ያንን ለማስረጽ እንደዚህ አይነት ታሪኮችን በመናገር የራሴ ልጆች ነው በኢለስትሬሽን የማሳየው ስማቸውን እነሱ ነው እና የሚያነቡት መጽሐፍ ላይ ራሳቸውን የሚመስሉ ካራክተሮች ማየት ስማቸውን ማየት ለእነሱ በጣም ትልቅ አስተዋጽኦ አለ። እንደዚህ አይነት ዳይቨርስ ኮሚኒቲ ሲኖሩ ማለት ነው።
ከዛ በኋላ የጻፍሻቸው ሁለት ተከታታይ መጽሐፎች ደግሞ የሳይበር ደህንነት ላይ ያተኮሩ ናቸው። እነሱን ለመጽሐፍስ ምን ነበረ መነሻሽ?
እንግዲህ አራት ልጆች ሲኖር በቃ ኢንስፒሬሽን ሁሌ አለ እና ኮቪድ ጊዜ ነበር ቤት ውስጥ አብሮ ነበር የሚውሉት ልጆች እና ማህበራዊ ህይወት በጣም አናሳ የነበረበት ጊዜ ነበር እና ስለዚህ ሲጫወቱ በዛ አጋጣሚ ከአንዴም ሁለት ሶስት ጊዜ ሀክድ ሆኑ ማለት ነው። ቤት ውስጥ ሆኖ አካውንታቸው ተወሰደባቸው የጌሙ እና እንደዚህ አይነት ተመሳሳይ ነገሮች ማየት ጀመርኩ እና እንዳስብ ያደረገኝ ነገር ለልጆቻችን ምንም አይመስለንም እንደዚህ ቴክኖሎጂ ስንሰጣቸው ታብሌት፣ ኮምፒውተር ምናምን ኢንተርኔት ላይ ስናገናኛ ኮኔክት እንዲያደርጉ ስናደርግ አናስብም ያለውን አደጋ ማስተማር ያን ያህል ጥረት ስናደርግ አንታይም እንደ ወላጆች ወይም እንዳሳዳጊዎች። እሱም ለማስተማር ከመነሳት ነው 2022 በፈረንጆች ማለት ነው ኦኖ ሀክድ አጌን ፐብሊሽ የሆነው እሱ በጣም ጥሩ ሪሲቭ ነው የተደረገው። በተለይ ጉድ ሞርኒንግ አሜሪካ ላይ ሴግመንት ሰርቻለሁ የተለያዩ ሚዲያዎች ላይ ቀርቤበታለሁ እና ጥሩ ትምህርት ያስተምራል። ጌም የተጫወቱም ሆነ በማንኛውም ሁኔታ ኢንተርኔት ላይ ሲኖሩ እንዴት አድርገው ደህንነታቸውን መጠበቅ እንዳለባቸው ኦንላይን ሲሆኑ ከስድስት ከአስራ አራት ዓመት ላሉ ልጆች ነው እሱኛ። ከዛ ሶስተኛው ደግሞ የመጣው ያው ፊልድ ውስጥ እንደ መስራት የዚሳብር ወይም ደህንነት እንትን ፊልድ ውስጥ እንደመሆኔ ብዙ ጊዜ ዳይቨርስ አይደለም ፊልዱ እንዳየሁት እና ለማስተማር ብዙ ጊዜ ደግሞ ሰዎች ደግሞ ይጠይቃሉ እንዴት አድርጌ መግባት የምችለው ፊልድ ውስጥ ይላሉ እና እንደዚህ አይነት ችግር አሁን ካለብን ልጆቻችን ወይም ደግሞ ሚድል ስኩል ሃይ ስኩል ያሉ ከፍተኛ ትምህርት ደረጃ ላይ ያሉ ልጆች ወደ ኮሌጅ ዩኒቨርሲቲ በሚመጡበት ሰዓት እንዴት አድርገው ነው ራሳቸውን እዚህ ፊልድ ውስጥ ማየት የሚችሉት የሚለውን ለማስገንዘብ ነው። ራሳቸውን እዛ ቦታ ላይ ማየት እንዲችሉ እና ሲ ዩርሰልፍ ኢን ሳይበር ሴኪዩሪቲ ነው የሚባለው ታይትሉ። ሁለቱ የመጀመሪያዎቹ መጽሐፎች በስፓኒሽም ተተርጉመዋል። እቅዴ እንግዲህ በአማርኛም እንዲተረጉም ነው የሚያስተረጉም እስኪገኝ ድረስ ነው የምጠብቀው እና ኢምፓወር ማድረግ የምንችለው የሚለውን ለማስገንዘብ ነው። እና እንደውም አሁን ያለፈው ቅዳሜ የመጀመሪያ ቴዴክስ ቶክ ቴዴክስ ሚኒያፖሊስ ያወራሁት በዚሁ ዙሪያ ነው። እንዴት አድርገን ልጆቻችንን ኢምፓወር ማድረግ እንችላለን?
ያ ቀጣዩ ጥያቄ ነበረ። ቀደም ሲ ከሰሞኑ ነው የቴድ ሚኒያፖሊስ ተናጋሪ ሆንሽ የነበረው እና በእርግጥ ርዕሰ ጉዳዩን ጠቅሰሽዋል፣ ግን ያሉት መፍትሄ ሀሳቦች ምንድን ናቸው? እስቲ ወላጆች ወይም ለሚያዳምጡ ሰዎች ምን አይነት ምክረ ሀሳቦችን ነበር ያነሳሽው?
አይዲያው የነበረው ልጆችን እንዴት አድርገን ኢምፓወር ማድረግ እንደምንችል በማስተማር እና መፍትሄው ልጆቻችንን እንዴት ማናገር እና ስላላቸው የኦንላይን አክቲቪቲ ማወቅ እንዳለብን፣ እንዴት አድርገን ኦንላይን ላይፋቸው ላይ ኢንቮልቭ ማድረግ የሚያደርጉትን ነገር ማወቅ፣ ለምሳሌ ጌም የሚጫወቱ ከሆነ ምን አይነት ጌም የሚጫወቱት የሚለው ማወቅ፣ ስለምን እንደሚጫወቱ ምን እንደሚያወሩ ማወቅ፣ እንዲሁም ደግሞ በዛው ልክ ደግሞ ኦንላይን ላይ አጥምደው እንደዚህ ፕሬደተሮች ደግሞ አሉ። ስለዚህ ከማን ጋር ቻት የሚያደርጉት ኢቨን እንደዚህ ጌም እያደረጉ አሉ፣ ሜሴጂንግ ፕላትፎርሞች አሉ፣ በጎን እያወሩ የሚጫወቱበት ወይም በኦዲዮ በድምፅ እየተነጋገሩ የሚጫወቱበት አለ እና ከማን ጋር ነው የሚያወሩት? የተለያዩ ታሪኮችን ነው ሼር ያደረኩት። አንደኛ ሀክድ ሲሆኑ የኔ ልጆች በተለያየ መንገድ ሀክ የሆኑበትን መንገድ ሼር አረኩኝ። እንደገና ደግሞ እንደዚህ ፖቴንሻል የሆነ ፕሬደተር ልጄን እንዴት አድርገው ቀርበው ለማናገር ልጅ መስለው ልጅ ነው የሚመስሉት፣ ምክንያቱም አቫታር ጀርባ ወይም የነዚህ ፕሮፋይል ፒክቸሮች ጀርባ ማን እንዳለ አናውቅም። ልጆችን ለመጉዳት የሚያስቡ ልጅ መስለው ሊሆን ይችላል እና ጌም አብሮ ሲጫወቱ ቆይተው እንዴት ከቤተሰቦቻቸው አይሶሌት እንዲሆኑ አድርገው እንዴት ነው ለተለያየ ዓላማ ነው የሚጠቀሙት። ብዙ አይነት ሂውማን ትራፊኪንግ አለ፣ ኦንላይን ፕሬዴተሮች አሉ፣ እንደዚህ ኦንላይን ላይ ልጆችን ከቤተሰቦቻቸው ነጥለው እና እሱን የተለያዩ ታሪኮችን አዋቂዎች እና እነሱን ስቶሪዎችን በማንሳት እንደ ኮል ቱ አክሽን የሰጠኋቸዋሉ እዛ ቴዲክስ ስፒኪንግ ላይ ማለት ነው።
እሺ፣ ዚነት በቀጣይስ የትን ጠብቀሽ ምን አይነት ሀሳቦች አሉ?
እንግዲህ አሁን የተለያዩ ነገሮች እንሰራቸው አሉ። የሆነ ሊንክድኢን ኮርስ እየሰራሁኝ ነው በዚሁ በፊልድ ላይ ፐርሰናል ብራንዳችን እንዴት አድርገን ማሳደግ እንደምንችል ፊልድ ውስጥ እና ፊልድ ውስጥ ለመግባት ብዙ ጊዜ ትምህርት ብቻ ወይም ሰርቲፊኬሽን ስኪሉን ብቻ ሳይሆን ራሳችንንም እንዴት አድርገን ነው ስለ ራሳችን ብራንድ ቢልድ ማድረግ የምንችለው በሚል ላይ ከሊንክድኢን ጋራ ፓርትነር በማድረግ ሊንክድኢን አሁን የማይክሮሶፍት ፓርት ሆኗል ኮርስ እየሰራሁኝ ነው። ወደ ኖቬምበር አካባቢ ሄጄ እዛ ካሊፎርኒያ እቀርጻለሁኝ ኮርሴን። እሱ አለ። እንደገና ደግሞ መጽሐፍ እንደዚህ ብላክ ወመን ሆነን አንድ ላይ 14 ሆነን የተለያዩ ጉግል፣ ማይክሮሶፍት፣ ዋይት ሃውስ የሚሰሩ ጥቁር ሴቶች አሉና ከእነሱ ጋር በመሆን 14 ሴቶች ነን እና አብረን መጽሐፍ ነው ስለ ራሳችን ኤክስፒሪየንስ የራሳችን ቻፕተር አለን። እሱም እየመጣ ነው እና የተለያዩ የተጀመሩ ነገሮች አሉ እና አይታወቅም እንግዲህ የሆነ ነገር ሲኖር እንትንላለው።
እሺ፣ ዚነት ከማል ከአሜሪካ ድምፅ ጋር ለነበረች ቆይታ ስለሰጠሽን ጊዜ እጅግ አብዝተን እናመሰግናለን።
እኔም በጣም አመሰግናለሁ። ቴንክ ዩ።
ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዶዋችን እንደቀጠለ ነው። ተከታዩ መሰናዶዋችን ደግሞ እውን ኢትዮጵያ ለሀቀኛ የሽግግር ፍትህ ዝግጁ ናት ሲል ይጠይቃል።
የፕሪቶሪያውን በዘላቂነት ተኩስ የማቆም የሰላም ስምምነት ተከትሎ ከኢትዮጵያ አኳያ ባህሪው የአፈጻጸም ስልቱና የውጤት ማዕቀፉ ለተወጠነው የሽግግር ፍትህ አማራጭ የፖሊሲ ሀሳቦች የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ገብቷል።
በአሁኑ ወቅት የሽግግር ፍትህ በእርግጥም ለኢትዮጵያ ቢያስፈልጋትም ገና ከጅምሩ የመንግስት ሚና የአንበሳውን ድርሻ መያዙ ግን በገለልተኝነቱና ተአማኒነቱ ላይ ጥያቄ እንደሚያስነሳ የህግ ባለሙያዎች ለአሜሪካ ድምፅ ገልጸዋል።
በቀጣይ ማደረጃጀቱን ከፍትህ ሚኒስቴር ውጪ በገለልተኛ ኮሚሽን እንዲዋቀር ማድረግ ካልተቻለ በሽግግር ፍትህ የመንግስት አካላት ተጠያቂነት የማይታለፍ ሆኖ ቢገኝ ትግበራውን አስቸጋሪ እንደሚያደርገው ባለሙያዎቹ ያመለክታሉ። ባልደረባችን አስማማው አየነው በዚህ ዙሪያ ያሰናዳው ሰፋ ያለ ዘገባ ተከታዩ ነው።
በኢትዮጵያ ደም አፋሳሽ የነበረውን የሰሜኑን ጦርነት ለማስቆም በፌዴራል መንግስትና በህወሓት መካከል በፕሪቶሪያ ላይ የተፈረመውን ስምምነት ተከትሎ የሽግግር ወቅት ፍትህ አስፈላጊነት በመንግስት አካላት ተደጋግሞ ሲነሳ ተሰምቷል። በእርግጥ ጉዳዩ ቀደም ብሎ በምክር ሀሳብ ደረጃ የሰብአዊ መብት ኮሚሽንን ጨምሮ በተለያዩ አካላት ያቀርቡ የነበረ ቢሆንም የመንግስትን ትኩረት ያገኘው ግን የሰብአዊ መብት ጥሰቶች በሽግግር ወቅት ፍትህ እንዲፈቱ በፕሪቶሪያ ስምምነት ከተደረሰ በኋላ ነው። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? መንግስት ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ አቶ ያሬድ ኃይለማርያም ያብራራሉ። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? የህግ ባለሙያዎቹ አቶ ያሬድ ኃይለማርያም እና ያሬድ ስዩም እንደሚከተሉ ያብራሩታል።
የሽግግር ፍትህ ማለት በአንድ የመንግስት ስርዓት ውስጥ በተወሰነ ወቅት ውስጥ የተፈጸሙ እጅግ አስከፊ የሚባሉ እንደ ቀላል ወንጀል የማይቆጠሩ ከፍተኛ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች በተለይም ደግሞ በሰው ስብዕና ላይ፣ አንድ ማህበረሰብ ላይ፣ በዘር ላይ ያነጣጠሩ የመብት ጥሰቶች በተፈጸሙባቸው እና ትልቅ የፖለቲካ መሻገር ባለባቸው ሁኔታዎች ውስጥ ከዛ ሂደት ወጥቶ የፖለቲካ ለውጥ የሚያደርግ ሀገር ቀጥታ አዲስ የፖለቲካ ስርዓት ገንብቶ አይቀጥልም። የመጀመሪያ ስራው የሚሆነው ባለፉት ጊዜያቶች የደረሱ ቁስሎችን ማከም ነው እና በሰብአዊ መብት ጥሰትም በወንጀል አድራጎቶችም የተፈጸሙ ቁስሎች ደግሞ የሚታከሙት በዚህ የሽግግር ጊዜ ፍትህ ነው።
ሌላው የህግ ባለሙያ አቶ ያሬድ ስዩም በኢትዮጵያ ያለፉት ዓመታት በግጭት ማለፋቸውን ተከትሎ የሽግግር ፍትህ የሚል ሀሳብ መሰማት መጀመሩ ይናገራሉ።
በተለይ በኛ ሀገር ሁኔታ ደግሞ ግጭት ላይ ነው ያሳለፍነው ያለፉትን ዓመታት። ስለዚህ ከሱ በመነሳት ነው በዋናነት የሽግግር ፍትህ ጉዳይ ዋና የአደባባይ መወያያ ሆኖ የመጣው። ከተጠያቂነትን ከማስፈን ፍትህን ከማስፈን እና በዛው ውስጥ ደግሞ ሊገኝ ይችላል ተብሎ እየታሰበ ካለው እርቅ አኳያ፣ በተለይም ደግሞ እነዚህ ነገሮች ተመልሰው ሌላ ቁርሾ የማይፈጥሩበትን ሁኔታ ለማምጣት በእንደዚህ አይነት ሁኔታ ነው ሽግግር ፍትህ የሚተገበረው።
ኢትዮጵያ ያጋጥሟት አይነት ችግሮች ውስጥ ያለፉ የአፍሪካ ሀገራት የሽግግር ወቅት ፍትህን ተግብረው ውጤታማ መሆን ችሏል ይላሉ ጠበቃና የህግ ባለሙያ የሆኑት አቶ ያሬድ ስዩም።
ውጤታማ ሆኖ የሚነሳው የደቡብ አፍሪካው ነው እንጂ ኬንያም፣ ሌሎችም ሀገሮች፣ ላይቤሪያም እንደዚህ ብዙ ሀገሮች ሞክረውታል። አንዳንድ ቦታም ውጤት አምጥቷል። ስለዚህ ዋናው ነገር መነሻው ነገር በምን አይነት ሁኔታ ውስጥ አልፈናል የሚለው ነው። ይሄንን ስርዓት ለመተግበር መነሻ የሚሆነው ማለት ነው።
ኢትዮጵያን በየመንግስታት ለውጥ ውስጥ በተለያየ ጊዜ ይህንን የፍትህ ስራ ለመተግበር ሞክራለች የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ነገር ግን የቀደሙ ጥረቶች ውጤታማ መሆን ሳይችሉ መቅረታቸውን ይናገራሉ።
በተሳካ ሁኔታ በትክክለኛ የፖለቲካም ጫና ምንም ሳይኖርበት የተደረገ የሽግግር ፍትህ ኢትዮጵያ ውስጥ መጥቶ አያውቅም። ደርግም ለውጥ ሲይዝ በቀል ላይ ያተኮረ ስለነበረ በቀዳማዊ ኃይለስላሴ ዘመን የነበሩ ባለስልጣናቶችን ከመረሸን የጀመረው የቀሩትን በማሰር በበቀል ነው የተጀመረው። ከዛ በኋላ የነበረው የለውጥ ጥፋት ኢህአዴግ ደርግን ያስወገደበትን ካየህ ደግሞ እንደዚሁ የዚህ የቀይ ሽብር ክስ ተብሎ ለረጅም ጊዜ 7-8-9 ዓመት የወሰደው ክስ የደርግ ባለስልጣናቶችን አስሮ ፍትህ ላይ፣ ተጠያቂነት ላይ፣ ወንጀል ላይ ያተኮረ ሂደት ነበረ። ግን እሱ ደግሞ በራሱ ብዙ ጉድለቶች ነበሩበት። የፍትህ ሂደቱ ችግር ነበረበት። የበቀለኝነት ስሜት ይንጸባረቅ ነበረ እና የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ከፍትህ ማምጣቱ ይልቅ ሞር ፍትህን የበቀል መወጫ መንገድ የተደረገበት ስለሆነ የተሳካ አልነበረም እና ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላም ዓለም ምሳሌ የሚሆን ልታደርግ የሚችልበት እድል ይሆናል።
የፕሪቶሪያውን ስምምነት ተከትሎ በኢትዮጵያ ሊተገበር እየተሰራበት ያለው የሽግግር ፍትህን በተመለከተም አማራጭ የፖሊሲ ሀሳቦችን የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ተገብቷል። ይህም የባለሙያዎች ቡድን ያዘጋጀው የሽግግር ፍትህ ማፈላለጊያ አማራጭ የፖሊሲ ሀሳብ ሰነድ ማስጀመሪያ ውይይት ምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት የካቲት 27 2015 በአዲስ አበባ ተካሂዷል። በዚህ ውይይት የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ቢሮ ጋር በመተባበር በተለያዩ ክልሎች ባደረገው ውይይት የሽግግር ፍትህ አስፈላጊነት ላይ መስማማት ስለመኖሩ የዋና ጽህፈት ቤት ዳይሬክተሯ አልባብ ተስፋዬ ተናግረዋል።
ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፑሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግም ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ። መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች።
በኢትዮጵያ ለሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ የሽግግር ፍትህን ተግባራዊ ማድረግ ከመቼውም ጊዜ በላይ አስፈላጊ ስለመሆኑ መንግስትም እንደሚያምን ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በወቅቱ አረጋግጠዋል።
የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ስርዓት እውነትን፣ ተጠያቂነትን፣ ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል።
በዚህ ብሔራዊ የማስጀመሪያ ውይይትም የሽግግር ፍትህ ለመተግበር የሚያስችሉ 5 የፖሊሲ አማራጮች በባለሙያዎች ቡድን ቀርቧል። አቶ አዲ ደቄቦ የባለሙያዎች ቡድን አባል ናቸው።
አንደኛው አማራጭ 1983 ዓመተ ምህረት በፊት የነበሩትን ማካተት፣ ከ1983 በኋላ ካልሆነም ደግሞ 1987 ዓመተ ምህረት ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉልህ የሰብአዊ መብት ጥሰቶችን ማጣራት። አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። አምስተኛ አማራጭ አድርገን ያስቀመጥነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓመተ ምህረት ጀምሮ ያለውን ጥሰቶች መመልከት። ነገር ግን ለነዚህ ግጭቶች መነሻ የሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና እውነትን ለማፈላለግ አላማ ከ1987 ዓመተ ምህረት በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው።
አሁን ለምክክር የቀረበው አማራጭ የፖሊሲ ሰነዱ የሀገራትን ተሞክሮ ጨምሮ አማራጭ የሽግግር ፍትህ ትግበራ ፖሊሲዎችን ይዟል የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሚተች ነገር አለው ይላሉ።
በእርግጥ የሽግግር ፍትህ በዓለም አቀፍ ደረጃም ከሌሎች ሀገሮችም ልምድ ሁለት አይነት መልክ ያለው የሽግግር ፍትህ ይካሄዳል። በአንዳንድ ሀገሮች የሽግግር ፍትሁ በዋነኛ የሚያተኩረው ተጠያቂነት ላይ የወንጀል ተጠያቂነት ላይ አተኩሮ የሽግግር ፍትሁ በሚሸፍናቸው ጊዜያቶች ውስጥ የተፈጸሙ ከፍተኛ የሚባሉ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች ላይ የተሳተፉ ሰዎች ተጠያቂ የሚሆኑበት፣ የተበደሉ ሰዎች የሚካሱበት፣ ይቅርታ የሚጠየቅበት እና እውነት ተጠርዞ ተሰንዶ የሚወጣበት ይሄ ትሩዝ ኤንድ ሪኮንሲሌሽን ይሉታል በእንግሊዝኛው። እውነትንና እርቅን ማዕከል ያደረገ ፍትህን ማዕከል ያደረገ አይነት ሽግግር ፍትህ አለ። ሌላኛው ደግሞ የወንጀል ተጠያቂነትን ወደ ጎን ይተውና እርቅ ላይ ብቻ ያተኮረ አንተምተው የመባባል በእርቅ ብቻ ነገሮችን በመፍታት ላይ ያተኮረ የሽግግር ፍትህ አይነት አለ እና እነዚህን የፖሊሲ ሀሳቦች እዛ ላይ በተወሰነ ደረጃ ጠቆም ተደርጓል እና ውይይቱም እንግዲህ ኢትዮጵያ ከነዚህ ከሁለቱ የትኛውን ብትከተል ወይም ሌሎችም ተጨማሪ አማራጮች ካሉ የትኞቹን ብትከተል ይሻላል የሚሉ ነገሮችን ሰነዱ ይዟል። ግን ብዙ ደግሞ በሰፊው የተብራራም ሰነድ አይደለም። ነገር ግን በዚህ ዘርፍ ላይ ጥናት ያደረጉ ሰዎች በየጊዜው ብዙ የመነሻ ሀሳቦች እያቀረቡበት ነው ያለው። የሚተቹ ጎኖችም አሉት።
ከወራት በፊት በአዲስ አበባ በተካሄደው ብሔራዊ የምክክር መድረክ የተጀመረው በሽግግር ፍትህ የፖሊሲ አማራጮች ላይ የሚደረገው ውይይት አሁን ወደ ክልሎች በመውረድ ህዝባዊ ውይይቶች እየተደረገበት እንደሚገኝ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአውሮፓ ህብረት ተወካዮች ከቀናት በፊት በሰጡት ማብራሪያ ገልጸዋል። በአሁኑ ወቅት በኢትዮጵያ የሽግግር ፍትህ አስፈላጊነት ጎልቶ ወጥቷል የሚሉት የህግ ባለሙያ አቶ ያሬድ ኃይለማርያም ከጅምሩ የመንግስት ሚና ከፍተኛ መሆን ግን በገለልተኛነቱ ላይ ጥያቄ የሚያስነሳ ነው ይላሉ። ይህም የባለሙያዎች ቡድን በፍትህ ሚኒስቴር ስር ከመዋቀሩ ይጀምራል።
ኢትዮጵያ የሽግግር ፍትህ ስርዓት ሂደት ያስፈልጋታል። እዛ ላይ ምንም ክርክር የለም። እንደዛ ከሆነ ጉዳዩን ለፍትህ ሚኒስቴር ወይም ደግሞ ፍትህ ሚኒስቴር ላዋቀረው ሌላ አካል ከመስጠት ይልቅ ለተወካዮች ምክር ቤት ተጠሪነት ያለው ስልጣን እና ተግባሩ በዝርዝር የተመዘገበ የተለካ ስልጣን ያለው የሽግግር ፍትህን ደስ የሚያቀላጥፍ ኮሚሽን ቢቋቋም የኮሚሽኑ ማቋቋም ደግሞ ልክ የብሔራዊ ምክክር ጉባኤው በተቋቋመበት መንገድ ገለልተኛ ሰዎች፣ በዚህ ዘርፍ ጥናት ያደረጉ ባለሙያዎች፣ ምሁራን፣ የሲቪክ ማህበራት፣ ሚዲያዎች በተሳተፉበት መንገድ ኮሚሽን ተቋቁሞ ያ ኮሚሽን አሁን እየተካሄደ ያለውን የምክክር ስራ ጭምር ራሱ ጨምሮ ቢሰራው። አሁን እንኳን የምክክር ስራው ተሰርቷል፣ ግን ከዚህ በኋላ በባለቤትነት ጉዳዩ ለፍትህ ሚኒስቴርም ለሌላ አካልም ሳይሰጥ ይሄንን ጉዳይ በባለቤት ሌላም ሀገር የሚደረገው ብዙ ጊዜ የሽግግር ጊዜ ፍትህ ኮሚሽን ይቋቋማል እና በያ ኮሚሽን ነው የህዝብ ቅቡልነት ይኖረዋል፣ ተጠሪነቱ ለምክር ቤት ነው የሚሆነው፣ ታማኒነት ኖሮት የህዝብን ተሳትፎም የመጨመር እድል ስላለው በዛ አግባብ ነው መሄድ ያለበት። ግን በመንግስት በኩል ምን እንደታሰበ በዚህ ደረጃ እስካሁን ድረስ ግልጽ አይደለም። ይሄን ነገር ፍትህ ሚኒስቴር እስከ መጨረሻው ይዞት ይቀጥላል ነው ይዞት የሚሄደው የሚለው ነገር በፖሊሲውም ላይ በግልጽ አልተመለከተም። የሌሎች ሀገሮች ልምድ ሲነሳም ፖሊሲው ላይ በባለቤትነት የሽግግር ፍትህን ማን ይዘዋል የሚለውን ነገር ፖሊሲው አይጠቅስም በዝርዝር። ነገር ግን መሆን ያለበት ፍጹም ከመንግስትም ከሌሎች አካላትም በተለይ ደግሞ ተጽዕኖ ሊፈጥሩ ይችላሉ ሂደቱ ላይ ተብሎ የሚታሰቡ አካላት ሁሉ የተጠያቂነት ጉዳይ ስላለበት ገለልተኛ የሆነ አካል ቢይዘው ፕሮሰሱ ወይም ሂደቱ ሳይደናቀፍ የተፈለገውን ግብም ይመጣል፣ ለሀገሪቷም የሚጠቅም ነገር ማምጣት ይችላል ብዬ ተስፋ አደርጋል።
ሌላው የህግ ባለሙያ አቶ ያሬድ ስዩም በበኩላቸው በቀጣይ ማደረጃጀቱን ከፍትህ ሚኒስቴር ውጭ እንዲዋቀር ማድረግ ካልተቻለም በሽግግር ፍትህ የመንግስት አካላት ተጠያቂነት ቢያስፈልግ ለመተግበር አስቸጋሪ እንዲሆን ያደርገዋል ይላሉ።
አንዱ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለውን ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስቴር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው። ምናልባት በሽግግር ፍትህ ስርዓት ውስጥ በራሱ ተጠያቂ የሚሆኑት አካላት አንዳንዶቹ መንግስት ውስጥ ያሉ አስፈጻሚ ውስጥ ያሉ ሰዎች ሊሆኑ ይችላሉ እና ይሄ በፍትህ ሚኒስትር ስር ሆኖ ምን ያህል ተጽዕኖ ውስጥ አይወድቅም? አሁን በመደበኛው የፍትህ ስርዓት ሰፊ ስልጣን ያለው የፍትህ ሚኒስትር በዚህኛውም ውስጥ ተመሳሳይ ስልጣን እንዲኖረው የሚደረግ ከሆነ ሂደቱን የመቆጣጠር ሁኔታ የሚኖር ከሆነ ምንም እንኳን ገለልተኛ ናቸው እዛ ስር ቢዋቀሩም የሚል ክርክር በአንድ በኩል ቢኖርም ትንሽ አጠራጣሪ ሊያደርገው ይችላል። ይሄም አሁን ጊዜው ስላለ ለማረም ቢቻል የተሻለ ይመስለኛል። አስፈላጊነቱ ግን ብዙም ያከራከር አይመስለኝም። አሁን ባለው ሁኔታ እያንዳንዱን ሁኔታ እየቀጣ ማለፍ ብቻ ሳይሆን ወደፊት ምንድን ነው ሊሆን የሚገባው የሚለውንም ለመመለስ ስለሚያስችል ይሄ ከመደበኛው ስራ በተለየ ተቋማቱም ለምን ፌል አደረጉ፣ የነበረው ችግር ሲፈጠር አሁንስ ምን ይደረግ የሚለውም ጭምር ይታይ የሚችልበት እድል ስላለ ማለት ነው። የሽግግር ፍትህ አንዱ ትልቁ ጥቅሙ ወደፊትስ ምን እናርግ የሚለውንም አብሮ ለማየት ስለሚያስችል አስፈላጊነቱ በጣም ወሳኝ ነው።
የሽግግር ፍትህ የተሳካ እንዲሆን የመንግስት ገለልተኛ የሆነ ሙሉ የፖለቲካ ፍቃድ መኖር የግድ ነው የሚሉት አቶ ያሬድ ኃይለማርያም አሁንም ገለልተኛ የሆነ ኮሚሽን ማቋቋም ሊታሰብበት ይገባል ይላሉ።
ብዙ የፖለቲካ ምስቅልቅል ከሆነ ሁኔታ የሚወጣ አገር በዛ ዙሪያ በፖለቲካው ዙሪያ ያሉ ሰዎችም ሌሎች ባለድርሻ አካላት ሙሉ ፍቃዳቸውን ሰጥተው ምንጠየቅ እንጠየቅ፣ ይቅርታ መጠየቅ ያለብን አካላት እንጠይቅ፣ በወንጀል መልክ የሚከሰሱ ሰዎች ይከሰሱ፣ ምንታረቅ እንታረቅ፣ ግን ሂደቱ ያስፈልገናል ብለው አምነውበት የሚገቡበት ሂደት ነው። ስለዚህ ከመንግስት የሚጠበቀው ነፃና ገለልተኛ የሆነ ኮሚሽን አዋቅሮ ሙሉ የፖለቲካ ፈቃደኝነቱን እና አስፈላጊ የሆነ የሎጂስቲክም የገንዘብም የበጀትም ፍቃድ መስጠት ማመቻቸት ነው። ከዛ በኋላ እንግዲህ ያ ኮሚሽን ደኛ ምን አይነቱ የሽግግር ፍትህ ሂደት አይነት ለኢትዮጵያ ይጠቅማታል፣ ድጋሚ ተመሳሳይ ችግር ውስጥ እንዳንገባ የትኛው ሂደት ነው የሚያዋጣን፣ በባለሙያዎች ያስጠናል፣ ባለሙያዎችን ያማክራል፣ የሌሎች ሀገሮችን ልምድ ያያል። ከዛ የመንግስት ስልጣን ላይ ያሉ ሰዎች መጠየቅ ባለባቸው ጉዳይ ጭምር ደግሞ ተጠያቂነትን ለመውሰድ ፈቃደኝነታቸውን ለኮሚሽኑ መስጠት አለባቸው። በዛ መንገድ ይሄ የደቡብ አፍሪካውን የሌሎች ሀገሮችንም ሩዋንዳንም ወደ ላቲን አሜሪካም ሄደን ልንቀንስማቸው የምንችል የተለያዩ ሀገር ልምዶች አሉ። እነዛን ልምዶች ከነዛ ሀገሮች ደግሞ ጥሩ የምንላቸውን ነገሮች እንወስዳለን። ካለበለዚያ ግን ለምሳሌ ለተፈጸሙ ጥፋቶች
የወንጀል ተጠያቂነትም አብሮ ይኑር ቢባል እና ቀድም እንዳልከው በዚያውም በሰሜኑ ግጭት የመንግስት ታጣቂ ኃይሎች የመንግስት አካላት በየደረጃው ሊጠየቁ የሚችሉባቸው ነገሮች በራሱ በሰብአዊ መብት ኮሚሽኑ እና በተባበሩት መንግስታት በተደረገው ሪፖርቶች በይፋ በግልጽ ተቀምጠዋል። ስለዚህ ያንን ተጠያቂነት ልታመጣ የምችለው ገለልተኛ ወገን ሂደቱን ይዞ እስካፈጻጸሙ ድረስ ሊከታተል እና ሊያስፈጽም የሚችልበት ስልጣንና ትብብር ስታደረግለት ነው። ግን ሂደቱ በመንግስት ከተያዘ ግን ሙሉ በሙሉ ሀገሪቷ ውስጥ ባለው በፍትህ ተቋማቶች ላይ ማህበረሰቡ ባለው የእምነት ማጣት የሚሆን ተጠራጣሪነትም ባለው የፖለቲካም ጡዘት ሂደቱ ላይ ህዝቡ እምነት እንዳይጥል ያደርገዋል እና ትልቁ ነገር ግን የመንግስት ቁርጠኝነትን የሚፈልግ ሂደት ነው የሽግግር ፍትህ ሂደት።
የሽግግር ፍትህ ትግበራን በተመለከተ የቀረቡት የፖሊሲ አማራጮች በህዝባዊ ምክክሮች በሚገኙ ግብዓቶች የሚወሰን ቢሆንም በሰሜኑ የአገሪቱ ክፍል በነበረው ጦርነት ላይ ኤርትራ የነበራ ተሳትፎ የተጠያቂነት ሂደቱ ላይ የራሱን ተጽዕኖ ማሳረፉ አይቀርም ይላሉ የህግ ባለሙያው አቶ ያሬድ ኃይለማርያም።
ኢትዮጵያ ውስጥ ያለውን በተለይ የሽግግር ፍትህ ሂደቱን ከባድ ከሚያደርጉት ነገሮች አንዱ እና በተለይ የተጠያቂነትንም ጉዳይ ታደውም ከዚህ ከሽግግር ፍትህ ጉዳይ ከመነሳቱ በፊት የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ባወጡት የጋራ ሪፖርት ላይ በትግራይ ውስጥ ለተፈጸመው ከፍተኛ የሰብአዊ መብት ጥሰት የኤርትራ ወታደሮችና ኃይሎች የጾታዊ ጥቃት በመፈጸም በተለያዩ መንገዶች ትልቅ ጥቃት አድርሰዋል ተብሏል እና እነዛ ሰዎች ተጠያቂ ለማድረግ ድንበር ተሻጋሪ የሆነ የስራ ያስፈልጋል። አንዱ ከባዱ ነገር ትግራይ ውስጥ መጥተው ጥቃት ፈጽመው በደል አድርሰው የወንጀል አድራጎት ፈጽመው ወደ ኤርትራ የተመለሱትን አካላት እንዴት ነው ተጠያቂ ማድረግ የሚቻለው የሚለው አንዱ ሁለት ገጽታዎች አሉት። አንደኛ የኤርትራ መንግስት ፈቃደኝነት ይጠይቃል። እሱ የመሆኑ ድል ለእኔ በጣም ጠባብ ነው። ሁለተኛ ነገር ግን አብዛኛዎቹ ጥፋቶችም በዚህኛው ሳይድ መጠየቅ የማይፈልግ አካል የህወሓትም ሰዎች ይሁኑ በመንግስት በኩል አብዛኛው ጥፋት ወደ እነዛ ወደ ኤርትራ ወዳሉ ሰዎች ማላከክ ከተቻለ ተጠያቂነት መጠኑ ሊቀንሰው ይችላል እና ክፍተት ይፈጥራል። ለማንኛውም እና ትልቁ በተለይ የሽግግር ፍትሁ በእርቅ ብቻ የሚፈታ ከሆነ ብዙ ላያሳስብ ይችላል። የኤርትራን መንግስት የእርቁ አካል እንዲሆን የዲፕሎማሲ ስራ ነው የሚጠይቀው። የሽግግር ፍትሁ የወንጀል ተጠያቂነትን ማዕከል ያደረገ ከሆነ ግን አንዱ ትልቅ እንቅፋት የሚሆንበት ተግዳሮቱ የኤርትራ ወታደሮች ትግራይ ውስጥ ለፈጸሙ ጥፋት ተጠያቂ የሚሆኑበት መንገድ ግን በጣም ከባድ ያደርገዋል እና የተሟላ ፍትህ እንዳይመጣ ምክንያት ይሆናል።
የሽግግር ፍትህ ትግበራው በኢትዮጵያ ያሉ ትርክትን መሰረት ያደረጉ ቁርሾች እንዲፈታ ታስቦ ከተቋቋመው የብሔራዊ ምክክር ኮሚሽኑ ጋር የኃላፊነት መመሳሰል ሊኖረው አይችልም ወይ በሚለው ሀሳብ ላይ የህግ ባለሙያው አቶ ያሬድ ስዩም ተከታዩ ምላሽ ሰጥተዋል።
ምክክር ኮሚሽኑ አጀንዳ መርጦ ባይጨርስ ብዙ ትርክቶች አሉ፣ ታሪክን ጨምሮ ያላግባቡን ነገሮች አሉ። እነሱ ላይ እንዴት ተግባብተን እንሂድ የሚለውንም ለማየት ይመስለኛል። ይሄ ግን ምንድነው የሰብአዊ መብት ጥሰቶች አሉ፣ የወንጀል ድርጊቶች አሉ፣ ሌሎችም ችግሮች አሉ። እነሱን የምትፈታበት ማዕቀፍ ነው። ስለዚህ ጎን ለጎን ሊሄድ ይችላል። ከዛ ውጭ አሁን ካነሳህልኝ አኳያ ምናልባት ብልጭ እያሉ የሚጠፉ ነገሮች አሉ። በእኛ ሀገር ሁኔታ ልክ ነው። ይሄኛው ግን ተገፍቶበት ከተካሄደ የሽግግር ፍትህ በመደበኛው የፍትህ ስርዓት አንዳንዶቹን ነገሮች ማስተካከል አይቻልም። ከሰብአዊ መብትም ከሌሎችም ነገሮች በተለይም ደግሞ ተመሳሳይ ነገር ወደፊት ከመከሰቱ አኳያ ሽግግር ፍትህ የራሱ ጥቅም አለው እና እንደሱ ነው መታየት ያለበት። ከምክክር ኮሚሽኑ ጋርም አጣጥሞ መሄድ የሚቻል ነው የሚመስለኝ በእኔ በኩል።
የሽግግር ፍትህ ሂደቱን የሚመራው ተቋም በማንኛውም መልኩ ቢደራጅም ከዚህ በፊት ተቋቁሞ የፈረሱት የእርቀ ሰላም ኮሚሽን አይነት እጣ ፈንታ እንዳይገጥመው ግን መንግስት ጥንቃቄ ማድረግ ይኖርበታል ይላሉ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም።
የሚቋቋሙበት ዓላማ ከምን በተለይ መንግስት እነዚህን ኮሚሽኖች ሲያቋቁም ከምን አንግል ነው የወቅታዊ የፖለቲካ ትኩሳት አንድ የፖለቲካ ዓላማን ከግብ ለማድረስ ተብለው የሚቋቋሙ ሲሆኑ ያ የፖለቲካ የተፈለጉበት አላማ ወይ ይሳካል፣ ዋናው እንደ መሪ የተቀመጠው በህግ የተሰጣቸው ስልጣን መሳካት ሳይሆን ለወቅቱ ማስተንፈስ የሚፈልገው የፖለቲካ ትኩሳት ካለ ያንን ካሳኩ በኋላ ምናልባት እነዛ የተቋቋሙ ኮሚሽኖች ለመንግስት አስፈላጊ ሆኖ ላይታዩ የሚችሉበት ነገር አለ እና አሁንም ከአንድ ፓርቲ ወይም ስልጣን ላይ ካለው የመንግስት አካል የተወሰነ የፖለቲካ ፍላጎት ጋር ብቻ ተያይዘው ወቅታዊ የሆኑ የፖለቲካ ትኩሳቶችን ለማብረት ለማረጋጋት ተብለው ሲሆን የሚሰሩት እነዚህ ተነሳሽነቶች፣ እንደዚህ አይነት አደረጃጀቶች ብዙ ርቀት ሳይሄዱ ይጨናገፋሉ። ትልቅ ረጅም ጉዞና አገራዊ ፋይዳቸውን ታስበው ከሆነ ለምሳሌ የድንበር ጉዳይ ላይ የሚመለከተው ኮሚሽን የድንበሮቹ ጥያቄዎች አልተፈቱም፣ ጥናትም አላረገም፣ ምን እንዳረገም ሳይታወቅ ፈረሰ። የእርቅ የተባለው ኮሚሽን እርቅ አገሪቷ ላይ አልወረደም፣ ግን ፈረሰ። ስለዚህ አላማቸውንም ሳያሰቡ የተሰጣቸውን የስም ታይትል እንኳን አላማ ሳያሳኩ ነው የፈረሱት። እና እነዚህ ተቋማቶች ወይ በችኮላ ወይ ለአንድ የፖለቲካ ግብ ተቋቁመዋል። የማያስፈልጉበት ደረጃ ሲታይ ለመንግስት ይፈርሳሉ። አሁንም የዚህ እነዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ ያስፈልጋል። ከአጀማመሩ መነሻውን ለፍትህ ሚኒስቴር የተሰጠበት ነገር ለእኔ ግልጽ ስላልሆነ ምናልባትም ተመሳሳይ ዕጣ ፈንታ ሊገጥመው የሚችልበት እድል ሊኖር ይችላል። ግን ዋናው ነገር የመንግስት አያያዝ እንዴት ነው የሚለው ይሄንንም አይነት ውይይቶች ጥቅማቸው ይህ አካሄድ ይጎዳሉ ለፍትህ ሚኒስቴር ወይ ለሌላ የመንግስት አካል ከተሰጠ ሂደቱ ብዙ ርቀት አይጓዝም። ኮሚሽንም ተቋቁሞለትም እንኳን በቂ ጥርስ ያለው በደንብ ግልጽ የሆኑ ስልጣኖች ያሉት ጉዳዮችን የማስፈጸም አቅም ያለው በገለልተኛ ሰዎች የተወከለ ብዙ ባለድርሻ አካላት የተሳተፉበት ኮሚሽን ማቋቋም ከተቻለ የተሳካ ሊሆን ይችላል። ካለበለዚያ ግን ያው ትልቁ ችግር ምንድን ነው፣ የእነዚህ ነገሮች መጨናገፋቸው ብቻ ሳይሆን የሚያሳስበው ድግግሞሹ ከዚህ በኋላም የሚመሰረቱ ተመሳሳይ አይነት ስልጣን ትልቅ ሀገራዊ ፋይዳ ይዘው ሊሰሩ የሚችሉ ነገሮች ላይ ህዝቡ እምነት እንዳይኖረው እንዲጠራጠር፣ እምነት እንዲያጣ ሊያደርግ ስለሚችል መንግስት ይሄንን ነገር በጥንቃቄ ቢያየው እና ቢያስቡበት ጥሩ ይመስለኛል።
መንግስት የሽግግር ፍትህ ሂደቱን በሚቀጥሉ ዓመት ለማስጀመር የፖሊሲ አማራጮች ላይ የሚደረጉ ውይይቶች በቶሎ እንዲጠናቀቁ እየሰራ ይገኛል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያ ጦርነትን ጨምሮ ባለፉት 4 ዓመታት የነበሩ ማንነትን መሰረት ያደረጉ ግጭቶች የሽግግር ፍትህን አስፈላጊነት ያጎሉ ስለመሆናቸው በማስጀመሪያ ውይይቱ ላይ ገልጸዋል። ለዚህም በፌዴራል ደረጃ ብቻ ከ10,000 በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም በማሳያነት አንስተዋል። በእርግጥ ኢትዮጵያ ተጠያቂነትን ያሰፈነ እውነተኛ የሽግግር ፍትህን አሁን ማሳካት ትችላለች ወይስ እንደ ቀደሙት መንግስታት ሙከራዎች ሆነ ይቀራል የሚለው በቀጣይ የሚታይ ይሆናል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውንና እንግዶቹን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል አይደል ደሬ?
ልክ ነው ሊሊ። ከዚያ በፊት ግን አድማጮቻችንን ለመሰናበቻ ካሰናዳናቸው ሙዚቃዎች መካከል አዲስ ለገሰ እንጃ እያለ የሚጫወተውን የጃዝ ሙዚቃ እንጋብዛቸው።
ሩዚ ቦታ አንድ ነገር አለ እንጃ ምንም ደሆን ያስነካሽኝን ከሀገር ከሞላ ሰው የምለው አንቺን እንጃ ምንም ደሆን እኔስ ምን አውቄ መወሰዴ በዛ ባንቺ መነጠቄ and how many hold and faridullah bal tabakut afta in get hagenyo fikresha gulbota and jamin and deho yasne kasingin kager kamolla so yemilaw antin and jamin and deho anes manawke mawwasade batza banchi manatake and jamin iho we'll be right back. ጓዝ እንጂ ደመ ነፍሴ አልሆንኩም ዘንድሮስ ራሴ ልካጣሁኝ ስወድሽ ምን የለው የነካው ንሺ አውቃለው ነክቼ የርግብ ላባሰሱን ግን እንዳንቺ ገላን እንጃ መለስረሱን አስር አይነት ቆንጆ የሚሰራ መልክ ብቻ ስናድሎን እኔ ምን ላድርግ እንጃ
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።